ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ግንቦት 9 ቀን 2010 ዓ.ም ተመረጥ ፕሮግራማችን ጀመረ።
በፖለቲካው ረገድ እኔ ቆምኩለት አላማ የዲሞክራሲ አላማ መጨረሻ ላሽናፊ እንደሚሆን አንድም ሰከንድ ተጣጥሬ አላውቅም። በትክክለኛው መንገድ ላይ እንዳለሁ ጥርጣሬ ኖሮኝ አያውቅም።
እስክንድር ነጋ ነው። ከእርሱ ጋራ የተደረገ ውይይት አለን። በሁለተኛው አጋማሽ ይቀርባል።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ከአሁን ከምሽቱ 3 ሰዓት እስከ 4 ሰዓት እናስተናግዳችሁ። እኔ ሰለሞን ክፍሌና
እኔም አዲሱ አበበ ነን። ፕሮግራሙን ንጉሡ ታምሬ እየመራ ይገኛል።
መልካም ምሽት በመመኘት አሁን ወደ ዜናው ንባብ እናልፋለን።
ኢትዮጵያ ውስጥ በዳንጎቴ ኩባንያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመ ግድያ የተጣራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። በዳይሬክተሩና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንት ዕለት ነው። በአብይ ርዕስ ላይ ዘገባ ይኖረናል።
በኮንጎ ዲሞክራሲያዊ ሪፑብሊክ የተከሰተው የኢቦላ ወረርሽኝ ወደ ከተማ ተሰራጭቶ ቫይረሱ ሌላ አዲስ ስልቂት እንዳያስከትል ተፈርቷል ይላል የዓለም የጤና ድርጅት። አዲስ የተገኙ የቫይረሱ ምልክቶች ከአንድ ሚሊዮን በላይ ሕዝብ በሚኖርባት በባንዳካ ከተማ መታየታቸው ተረጋግጧል። ባንዳካ ከተማ በሰሜን ምዕራብ ኢኳቶር ክፍለ ሀገር ትገኛለች። ሁኔታው እጅግ አሳሳቢ ሆኖብናል ሲሉ የገለጹት የዓለም የጤና ድርጅት ባለሥልጣናት 4000 ኢቦላ ክትባት መድኃኒት ወደ አካባቢው ልከው ትላንት ኪንሻሳ ከተማ መድረሱን አስታውቀዋል። ክትባቱን የመስጠቱ ሂደት ከነገ በስቲያ ቅዳሜ ይጀምራል ተብሏል። መድኃኒቱ ከተሰራ ከሁለት ዓመት ወዲህ ሥራ ላይ ሲውል ለመጀመሪያ ጊዜ መሆኑን የጤና ጥበቃ ሚኒስቴር ባለሥልጣናት ተናግረዋል። ሚኒስትሩ ኦዲ ኢሉንጋ አዲሱን መድኃኒት በጥንቃቄ መጠቀም ይኖርብናል ብለዋል።
ክትባቱን በእቅድ መስጠት እጅግ አስፈላጊ ነው። የመጀመሪያ ኢላማዎቹ ደግሞ የሚጠረጠሩት ብቻ አይደሉም። የጤና ሰራተኞችን እና ምልክቱ ከታየባቸው ህሙማን ጋር የተነካኩ ሰዎችንም ይመለከታል። ተግባሩ የአጠቃላይ ክትባት መርሃ ግብሩ ይሆናል።
በዓለሙ የጤና ድርጅት ገለጻ መሰረት የኢቦላ ቫይረስ ተከስቷል ወደ ተባለበት ከተማ ቅኝት የሚያካሂዱ 30 ባለሙያዎች ተልከዋል። መርክ ኩባንያ የሰራውና ከአውሮፓ የተላከው አዲሱ የክትባት መድኃኒት ገበያ ላይ እንዲውል ገና ፈቃድ አላገኘም። መድኃኒቱ ከባዱ የኢቦላ ቫይረስ በጊኒ፣ በላይቤሪያ እና በሴራሊዮን 11300 ሰዎችን በገደለበት ወቅት ግን ተሞክሮ ውጤት ማስገኘቱ ይታወሳል።
በምስራቅ የአፍሪካዊቱ ሀገር ቡሩንዲ ዛሬ በሚሊዮኖች የሚቆጠሩ ዜጎቿ ወጥተው ፕሬዚዳንት ፒየር ንኩሩንዚዛ እንደ አውሮፓ አቆጣጠር እስከ 2034 ዓመተ ምህረት ስልጣን ላይ ሊያቆያቸው የሚችል ሬፈረንደም ማለትም ውሳኔ ህዝብ እያካሄዱ ነው። በዛሬው ሬፈረንደም ላይ ብዙ ሺህ ቡሩንዲያውያን በዋና ከተማዋ ቡጁምቡራ የተለያዩ ድምጽ ሰጪዎች ጣቢያዎች ረጅሙን ሰልፍ ተቋቁመው ድምጽ ሰጥተዋል። በቡሩንዲ አሁን ስራ ላይ ያለው ህግ ፕሬዚዳንቶች 5 ዓመታት ለሚቆይ የስራ ዘመን የሚመረጡ ሲሆን ሬፈረንደሙ የ7 ዓመታት ጊዜ ይሰጣቸዋል ማለት ነው። ህገ መንግስቱም ከሁለት የስራ ዘመን በላይ አይፈቅድም።
ቡሩንዲያውያን ለዛሬው ህዝበ ውሳኔ ድምጻቸውን ለመስጠት ወደ ምርጫ ጣቢያ ሲተሙ ውለዋል። የድምጽ መስጫው ክፍል ውስጥ ሲገቡ ግን አንድ ጥያቄ ነው የሚያዩት። ይሄውም እንደ አውሮፓ አቆጣጠር በ2005 ዓመተ ምህረት ህገ መንግስት ላይ እንዲደነገግ የቀረበው ለውጥ ይደግፋሉ ወይስ አይደግፉም የሚል ነው። ድምጽ እንዲሰጥበት የቀረበው ሐሳብ ፕሬዝዳንቱ ስልጣን ላይ የሚቆይበትን ጊዜ ከ5 ወደ 7 ዓመት እንዲራዘም ይጠይቃል። በተጨማሪም የጠቅላይ ሚኒስትር ስልጣን እንዲፈጠር ህገ መንግስቱንና ህግን የሚጥሱ የምክር ቤት አባላትን ገዢው ፓርቲ ከስራ እንዲያስወግድ ማስቻልም ለድምጽ የቀረቡ ሐሳቦች ናቸው። ህዝበ ውሳኔው በይሁንታ ከጸደቀ ፕሬዝዳንት ፒየር ኢንክሩንዙዛ ሌላ ለሁለት ጊዜ ለፕሬዝዳንትነት ሊወዳደሩ ነው። እንክሩንዙዛ እንደ አውሮፓ አቆጣጠር ከ2005 ዓመተ ምህረት ጀምሮ ብሩንዲን እየገዙ መሆኑ ይታወቃል። በንግድ የሚተዳደሩ ወይዘሮ ሙሙኒ ሙሲ የቡጅምብራ ነዋሪ ናቸው።
ባዲሳ ካቲባ ኒሙሂም ኒሙሂም ካቢሳ ከበዲሊሻ ከሰባቡ
ህገ መንግስቱን መቀየር አስፈልጊ ነው። ሰነዱ አንዳንድ ጥሩ ህግጋት አሉት፣ ሌሎች ደግሞ መቀየር ያለባቸው አሉ። እንደ ብሩንዳውያን ልንቀይረው ይገባል። አዎ ድምጽ ሰጥቻለሁ። ለውጥ እንፈልጋለን። አሁን ካለው ሁኔታ ለውጥ እንዲኖር እንፈልጋለን።
ፕሬዝዳንት ኢንክሩንዙዛ እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት ለሶስተኛ ጊዜ ለምርጫ ሲቀርቡ የፖለቲካ አመጽ አገሪቱን እንዳናወጣት አይዘነጋም። ያንንም ለውድድር ሲቀርቡ የሀገሪቱን የእርስ በርስ ጦርነት ያስቆመውን የአሩሻ ስምምነት እንዲሁም ህገ መንግስቱን እንደጣሱ የቀረበባቸውን ሂስ ጆሮ ዳባ ልበስ በማለት ነበር። የ2015ቱ የፖለቲካ ውዝግብ እንዳይደገምና የስልጣን ገደቡም ግልጽ መመሪያ እንዲኖረው ነው መንግስት ህዝበ ውሳኔውን የሚያካሂደው።
በደቡብ ሱዳን ሁከት፣ ዝርፊያ፣ ጠለፋና ማስፈራራት በ7 ሚሊዮን የሚገመቱ እርዳታ ፈላጊዎችን ለመድረስ እንቅፋት ሆነዋል ሲሉ የተባበሩት መንግስታት ድርጅት የረድኤት ሰራተኞችን አያያዝ አውግዟል። በዓለም ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ ሲናገሩ ባለፉት 2 ወራት ጊዜ ውስጥ ብቻ 4 የረድኤት ሰራተኞች ተገለዋል፣ ሌሎች 10 ጉዳት ደርሶባቸዋል ብለዋል። ባለሥልጣኑ የሰጧቸው አሃዞች ምስራቅ ዮንጊሪ ከተማ አቅራቢያ የተጠለፉትን 2 ሰራተኞች አይጨምርም። በያዝነው ሳምንት ውስጥ ደቡብ ሱዳንን የጎበኙት ማርክ ሎኮክ አክለው እንደገለጹት ሁለቱም ማለት መንግስትና ታጣቂ ተቃዋሚዎች ግጭቶችን ለማስቆም በቂ ጥረት አላደረጉም። የረድኤት ሰራተኞች ተረጂዎችን ለመድረስ እንቅፋት የሆኑ ኃይሎቻቸውን ማስቆምም አልቻሉም። የኛ ፍላጎት ሁሉንም ተረጂዎች ለመድረስ ፈጣን አስተማማኝና እንቅፋት የሌለበት ሁኔታ እንዲፈጠር ነው ብለዋል የዓለም ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ የኒውክሌር ጦር መሳሪያ ግንባታ ፕሮግራሟን እንድታቋርጥ ያቀረበችውን ጥያቄ በመቃወም ፒዮንግያንግ የታቀደውን የሰሜን ኮሪያ መሪ ኪም ጆንግ ኡን እና ፕሬዝዳንት ዶናልድ ትራምፕ ግንኙነት እንደምትሰርዝ አስጠንቅቃለች። ደቡብ ኮሪያ ግን የሁለት መሪዎች ግንኙነት እውን እንዲሆን እየገፋች ነው። የደቡብ ኮሪያ ብሔራዊ ጸጥታ ካውንስል ዛሬ ይፋ ባደረገው መግለጫ የመሪዎቹ ጉባኤ በተሳካና በመከባበር መንፈስ ይካሄድ ዘንድ በቅርበት እየተከታተለ ለማስፈጸም ቃል ገብቷል። በሰኔ ወር መግቢያ ሲንጋፖር ይካሄዳል የተባለው የሁለቱ መሪዎች ጉባኤ መጻይ ዕድል ትናንት እጅግ አጠራጣሪ ሁኔታ ውስጥ የወደቀው ሰሜን ኮሪያ የኒኩሌር ጦር መሳሪያ ግንባታዋን እንድታቋርጥ ዩናይትድ ስቴትስ መጠየቋን ካላቆመች በጉባኤው የመሳተፏን ጉዳይ ታስብበታለች ሲሉ ምክትል ውጭ ጉዳይ ሚኒስትሯ ካስታወቁ በኋላ ነው። ፕሬዚዳንት ዶናልድ ትራምፕ ለከባድ ድርድር ተዘጋጅተዋል ሲሉ የዋይት ሃውስ ቤተ መንግስት ቃል አቀባይ ሳራ ሃባኪ ሳንደርስ ተናግረዋል። ጉባኤው ከተሰረዘ ግን በሰሜን ኮሪያ ላይ የተጣለው ማዕቀብ እንዲቀጥል ከባዱን ዘመቻ እንገፋለን ሲሉም አስጠንቅቀዋል።
ፕሬዚደንት ዶናልድ ትራምፕ አጥፍተው ቢገኙ እንኳ አንድ ዓመት በዘለቀው በ2016ቱ ምርጫ ወቅት ሩሲያ ጣልቃ ከመግባቷ ጋር እንዲሁም ሕግ በመጣስ የተያዘውን ምርመራ በማደናቀፍ ሊከሰሱ እንደማይችሉ የዩናይትድ ስቴትስ ጠበቆች ዛሬ ተናግረዋል። የትራምፕን የጠበቆች ቡድን በቅርቡ የተቀላቀሉት የቀድሞው የኒውዮርኩ ከተማ ከንቲባ ሩዲ ጁሊያኒ ለፎክስ ቴሌቪዥን ሲያስረዱ ወንጀል ለመፈጸሙ አስተማማኝ ማስረጃ ቢያገኙ እንኳ ለረጅም ጊዜ የቆየውን የፍትህ ሚኒስቴር ፖሊሲ በመከተል ተቀማጩን ፕሬዝደንት ከስልጣን ለማባረር እንደማይንቀሳቀሱ የልዩ መርማሪው ሮበርት ሙለር ጠበቆች በቅርቡ ነግረውኛል ብለዋል።
በመጨረሻም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤም ባለስልጣናት ሃና አሽራዊ ከሰዋል። የዩናይትድ ስቴትስ በማትፈልጋቸው ጉዳዮች ላይ ድምጽ የሚሰጡትን ሀገሮች እየተከታተለች ስማቸውን ትመዘግባለች ሲሉ ኒኪ ሄሊ ባለፈው ዓመት ዝተው ነበር። በጋዛ ድንበር ህይወት የጠፋውን ግጭት ያነሳሱት ሐማስና ደጋፊው ኢራን ናቸው ባሉ ማግስት ነው አሽራዊ ትናንት ለጋዜጠኞች ይህን መግለጫ የሰጡት። በመጽሔት ዝርዝር ይኖረናል። ዜናውም አበቃ።
በዜና የጀመረው ፕሮግራማችን በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አዲስ አበበና
ሰለሞን ክፍሌ እንሆናለን። አሁን ወደ ቀጣዩ ርዕስ እናልፋለን። ለቀጣዩ ዘገባ መነሻችን በአፋር ክልል አመጽ እየተካሄደ መሆኑንና ከዚያም ጋር በተያያዘ ሰዎች መታፈናቸውንና ለእስራት መዳረጋቸውን በመግለጽ የደረሰን መረጃ ነው። መረጃውን ያደረሰን የቤልጂጉ አፋር ኢንፎርሜሽን ምክትል ሲሆን ማዕከል ሲሆን በቅድሚያም በተሰጠነ የስልክ ቁጥር ወደዚያው ደውለን ኃላፊውን አገኘን። አዲሱ አበበ ነው ያነጋገራቸው።
አካደር ኢብራሂም ይባላል። በልጅም ማሰል አፋር ኢንፎርሜሽን ሴንተር ዳይሬክተር። እዛ ያለው ሁኔታ በየቀኑ እከታተላለሁ። ወጣቶቹ እዛ የሚያደርጉትን ነገር ወዲያው ያሳውቁኛል። በኢሜልም ሆነ በፎቶ ስልካቸው ሁሉም በየጊዜው ያሳውቁኛል።
የማዕከሉ ዳይሬክተር አቶ አካደር ኢብራሂም በላኩልን ኢሜል ላይ በአፋር ሰመራ ዩኒቨርሲቲ የተከሰከሰው አመጽ ካለፈው ሳምንት ጀምሮ ወደ ሌሎች 32 ወረዳዎች መዛመቱም ተመልክቷል። እርሳቸው በላኩት መልእክት ላይ እንደተገለጠው ከሆነ የሰመራ ዩኒቨርሲቲው የሰው ኃይል አደረጃጀት ኃላፊ አቶ ሳሌህ ረሺድ ታፍነው ተወስደዋል። ማን ዳፈናቸው በአሁኑ ሰዓት የት እንዳሉም የታወቀ ነገር የለም። ይህን ሁኔታ እዚያው ሰመራ ዩኒቨርሲቲ የሚገኙ ሰዎች የሚያውቁት ነገር እንዳለ ለመረዳት ወደዚያው ደውለናል። ስማቸውን መናገር ያልፈለጉ ግን የዩኒቨርሲቲው መምህር መሆናቸውን የገለጡልኝ ሰው ይህን ገልጸዋል።
ከአምስት ወር በፊት የሰመራ ዩኒቨርሲቲ የሰው ሀብት አደረጃጀት ኃላፊ የነበሩት አቶ ረሺድ ሳሌህ የተባሉ ግለሰብ በብሔር ብሔረሰቦች እና ሕዝቦች በዓል ማግስት ላይ ለሕክምና ወደ ጅቡቲ ሄዶ በተመለሱበት ጊዜ ያው ታፍነው እንደተወሰዱ ነው ያለን መረጃ። ያው ከተወሰዱ በኋላ እንግዲህ የት እንደደረሱ አይታወቅም እስካሁን።
የተባሉትን የዩኒቨርሲቲውን የሰው ኃይል ኃላፊ ማን እንደሰወራቸውና ለምንስ ይህ እንደደረሰባቸው የሚገመት ወይም የሚጠረጠር መረጃ እንዳለ መምህሩን ጠይቄ ነበር።
ምን እንደሆነ አናውቅም እኛ። ያው የት እንደደረሰ ራሱ በማን እንደታፈነ ብቻ ነው እኛ የገመትነው። በህወሓት መራሽ የኢህአዴግ ደህንነቶችና በአብደባ አማካኝነት ይህ ሰውዬ እንደተሰወረ ብቻ ነው እኛ ያለን መረጃ።
ያን መረጃ እንዴት አገኛችሁ?
ምክንያቱም ከዛ የሸኙ ቤተሰቦች ለህክምና ሄደ ወደዚህ ወደዚህ ወደኛ ከኬላ እንደገባ ነው እኛ ጋር የደረሰው መረጃ የሚያመለክተው።
መምህሩ የነገሩኝን መረጃ ትክክለኛነት ለማወጣራትና ለማጠናከር ይልቁንም በስም የጠቀሱት አብዴፓ ማለትም የአፋር ብሔራዊ ክልል መንግስት አጥጋቢ ምላሽ ሰጠን እንደሆን በተሰጠን ስልክ የፓርቲ ዋና ኃላፊ ናቸው ለተባሉት ወደ አቶ አሊ አብደላ ቢሮ ደወልን። አቶ አሊ ስልኩን አንስተው ሰላምታ ከተለዋወጥን በኋላ ከአሜሪካ ድምፅ ራዲዮ እንደደወልኩ መግለጽ ሲጀምር ስልኩ ተቋረጠ። በዚያም አላበቃው የፖሊስ ጣቢያ ስልክም አግኝቼ ነበር፣ ስልኩን የሚያነሳው አልነበረምና ያም አልተሳካም። የሰመራ ዩኒቨርሲቲ መምህር ግን ከአመጹ ጋር በተያያዘ የታሰሩ እንዳሉ ደረሱ ያሏቸውን የመብት ጥሰቶችም እንደሚከተለው ይዘረዝራሉ።
ወጣቱም በተለይ ብዙ ጊዜ ብዙ የሚያነሳቸው ጥያቄዎች አሉ። ለጥያቄ መልስ የሚሰጥ አካል የለም፣ የሚያዳምጥ አካል የለም።
ከዚሁ ተቃውሞ ጋር በተያያዘ አንድ ተማሪ እንደታሰረ አብሮ ደግሞ እንደገና አንድ የዩኒቨርሲቲ የፖሊስ አባልም እንደታሰሩ ተጠቅሷል።
አዎ፣ ተማሪ ዘይኑ ጀዋር ይባላል። የፖሊስ አባል ደግሞ አቶ ከዲር አሊ ይባላሉ። ሌላ ተጨማሪ ሰዎችም አሉ። መረጃ እንደገለጸን ከሆነ መስሪያ የመጣላቸው ሰዎች አሉ እያሉ ነው
ከፖሊስ
ከዩኒቨርስቲ ሰራተኞች ለጥያቄ ትፈልጋላችሁ ተብሎ ከፖሊስ ኮሚሽን ጥሪ የደረሳቸዋል እያለ
ቀደም ሲል እንዳልኩት ከፖሊስ ክፍል መልስ ለማግኘት ያደረግኩት ሙከራ አልተሳካምና በሌላ ጊዜ እንዳገኘን እናቀርባለን። ለዛሬው ግን እንግዶችን አመስግኜ በዚሁ ላብቃ።
እኔም አንተን አዲሱን ላመስግንና ወደ ቀጣይ ዘገባ እንለፍ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤም ባለስልጣኗ ሃናን አሽራዊ ከሰዋል። ዩናይትድ ስቴትስ በማትፈልጋቸው ጉዳዮች ላይ ድምጽ የሚሰጡትን ሀገሮች እየተከታተለች ስማቸውን ተመዘግባለች ሲሉ ኒኪ ሄሊ ባለፈው አመት ዝተው እንደነበር ይታወሳል። በጋዛ ድንበር ህይወት ያጠፋውን ግጭት ያነሳሱት ሐማስና ደጋፊው ኢራን ናቸው ባሉ ማግስት ነው አሽራዊ ትላንት ለጋዜጠኞችን መግለጫ የሰጡት።
እስራኤል ባካሄደችው የቦምብ ድብደባ 60 የሚሆኑ ፍልስጤማውያን ተገድለዋል። በብዙ መቶዎች የሚቆጠሩት ደግሞ ቆስለዋል። ጋዛ ያሉት ፍልስጤማውያን በእስራኤል ምስረታ ምክንያት ወደ አጡት መሬታቸው እንዲመለሱ በመጠየቅ ለሳምንታት ያህል ተቃውሞ ሲያካሄዱ ቆይተዋል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም አዛውራ ባስመረቀችበት ወቅት ተቃውሞው ወደ ግጭት አመራ። የዓለም መሪዎችና የሰብአዊ መብት ቡድኖች እስራኤል ተቃውሞ ሲያካሄዱ በነበሩት ፍልስጤማውያን ላይ ተኩስ መክፈቷን በአብዛኛው አውግዘዋል። የፍልስጤም ነጻ አውጪ ድርጅት አመራር ኮሚቴ አባል ሐናን አሽራዊ አብራርተዋል።
The Palestinians protesting in Gaza are protesting non-violently. If you see the smoke and the fire, this is on their own.
ፍልስጤማውያን ጋዛ ውስጥ ተቃውሞ በማካሄድ ላይ ያሉት ሰላማዊ በሆነ መንገድ ነው። እሳቱን ጭሱን ብትመለከቱ በፍልስጤማውያን መሬት ላይ ነው ያለው። እሳት ያነደዱት ጭሱ ከእስራኤል ከመተኮስ ጥይት እንዲከላከልላቸው ነው። ይህ የሚያሳየው ኃይል ባትጠቀምም በእስራኤል መገደልህ እንደማይቀር ነው።
እስራኤልና ዩናይትድ ስቴትስ የተቃውሞ ሰልፈኞቹ የድንበሩን አጥር ለመጣስ በመሞከራቸው ማስቆም አስፈልጊ ነበር ይላሉ። ሄሊ ጋዛ ያሉት የሐማስ መሪዎች ሰኞ ለተከሰተው ግጭት ተጠያቂ ናቸው ብለዋል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም ባዛወረችበት ዕለት ማለት ነው።
Those who suggest that the Gaza violence has anything to do with the location of the American embassy are sorely mistaken.
የጋዛውን ግጭት የዩናይትድ ስቴትስ ኤምባሲ ወደ ኢየሩሳሌም ከማዛወር ጋር የሚያያይዙ ሰዎች የተሳሳቱ ናቸው። ግጭቱ የመጣው የእስራኤልን ህልውና ከመቃወሙት ወገን ነው። የተባበሩት መንግስታት ድርጅት አባል የሆነችውን ሀገር ማጥፋት ህገ ወጥ በመሆኑ በጸጥታው ምክር ቤት ጊዜ ሊሰጠው የሚገባ አይደለም፣ መወገዝ ነው ያለበት።
ሐናን አሽራዊ ታዲያ ከእውነታ ጋር ምንም አይነት ግንኙነት የሌለውና እጅግ አደገኛ ነው ሲሉ የአምባሳደሯን አነጋገር ነቅፈዋል።
The main problem is Israeli impunity and lack of accountability for Israel.
ትልቁ ችግር እስራኤል በማን አለብኝነት የምትሰራ ማንም ጠያቂ የሌለባት ሀገር መሆኗ ነው። ከአሜሪካዋ ተወካይ በምንሰማው ነገር በእውነታ መካከል ግንኙነት ለማግኘት እጅግ ከባድ ነው።
ሄሊ ከዩናይትድ ስቴትስ ጋር የማይስማሙትን ሀገሮች ስም ዝርዝር እመዘግባለሁ ሲሉ ባለፈው አመት የተናገሩትን የፍልስጤማ ባለስልጣን ነቅፈዋል። የዩናይትድ ስቴትስን አምባሳደር በዓለም ተቆጣጣሪነት የሰየማቸው የለም ብለዋል አሽራዊ።
There are countries that are not easily intimidated by the US or by the threats of the US representative.
በዩናይትድ ስቴትስ ወይንም የዩናይትድ ስቴትስ ተወካይዋ ስም መዘግባለው በማለት በሚያሰሙት ዛቻ በቀላሉ የማይበገሩ አገሮች አሉ። እስካሁን ባለው ጊዜም የዓለም አቀፍ ማህበረሰብ ትክክል የሚመስለውን በማድረግ ተግባሩን አስመስክሯል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጋዛ ድንበር ላይ የተፈጸመው የህይወት መጥፋት ባስከተለው ግጭት ላይ ምርመራ እንዲካሄድ የቀረበው ጥሪ እንዳይጸድቅ ዩናይትድ ስቴትስ በድምጽ ማገድ መብቷ አገደችው።
ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ቀደም ሲል በዜናው ላይም ጠቅሰናል የዳንጎቴ ኩባንያ የስራ አስኪያጅ አገዳደል ሁኔታ በአብይ ርዕስ እናቀርባለን ነበር ያልነው። አብይ ርዕስ ሰዓቱ ቢያልፍም ጥንቅሩ ተዘጋጅቶ ደርሶናል። የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ እየተጣራ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። በዳይሬክተሩና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንት ሁለት ነው። እስክንድር ፍሬው ተከታትሎታል።
የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅ በሆኑት ዲፕ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያው የተፈጸመው ትናንት ከሰዓት በኋላ መሆኑን ዘገባዎች አመልክተዋል። ስራ አስኪያጁ ከኢትዮጵያዊው አሽከርካሪና ከጸሐፊያቸው ጋር የሲሚንቶ ፋብሪካው ከመገኘበት አዳበርጋ ወደ አዲስ አበባ በመመለስ ላይ እንደነበሩም ነው የተጠቆመው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትዊተር ገጻቸው ባሰፈሩትና በዋልታ ኢንፎርሜሽን ማዕከል በተጠቀሰው መልእክት በስራ አስኪያጁና በኢትዮጵያዊው ባልደረቦቻቸው ሞት ማዘናቸውን ገልጸዋል። ግድያውን የማጣራት ስራ መጀመሩንና መንግስት አጥፊዎችን ተጠያቂ እንደሚያደርግም ጠቅላይ ሚኒስትሩ አረጋግጠዋል። ያስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ቀደም ሲል ባወጣው መግለጫ ተመሳሳይ ሐሳብ አንጸባርቋል። ህብረተሰቡም አጥፊዎቹን ለመያዝ በሚደረገው ጥረት ትብብር እንዲያደርግ ጥሪ አቅርቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከግድያው ጋር በተያያዘ በቁጥጥር ስር የዋለ ሰው ስለመኖሩ አልተገለጸም። ኮማንድ ፖስቱም ከመጀመሪያው መግለጫ በኋላ ያከለው መረጃ የለም። በጉዳዩ ላይ ማብራሪያ እንዲሰጡኝ የጠየቅኳቸው አዲሱ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴም መረጃዎች ሊወጡ የሚችሉት በኮማንድ ፖስቱ በኩል መሆኑን ነግረውኛል። እንደ አውሮፓውያን አቆጣጠር በግንቦት 2015 ራ የጀመረው ዳንጎቴ ሲሚንቶ ፋብሪካ ከአዲስ አበባ 100 ኪሎ ሜትር ባነሰ ርቀት ላይ ምዕራብ ሸዋ አዳብረጋ ወረዳ የሚገኝ ነው። የኩባንያው ባለቤት የሆኑት አሊኮ ዳንጎቴ ከዚሁ ጋር በተያያዘ ዛሬ አዲስ አበባ እንደሚገቡም የተለያዩ ዘገባዎች አመልክተዋል። የዳንጎቴ ሲሚንቶ ፋብሪካ የሚገኝበት የአዳብረጋ ወረዳና ዋና ከተማዋ ጥቁርንጭሚ ባለፉት 2 አመታት ከፍተኛ የተቃውሞ እንቅስቃሴ ከተካሄደባቸው አካባቢዎች መካከል ናቸው። በዚህ የተቃውሞ እንቅስቃሴ ደግሞ የንጹሃን ዜጎች ህይወት ጠፍቷል፣ ለስር የተዳረጉም በርካቶች ናቸው። የአካባቢው ነዋሪዎች ለአሜሪካ ድምጽ እንዳስረዱት በዚህ ሁሉ ሂደት ውስጥ ግን ከዳንጎቴ በተጨማሪ የሙገር ሲሚንቶ ፋብሪካ በሚገኝበት ባዳበርጋ ወረዳ ከበድ ያለ ችግር አጋጥሞ እንደማያውቅ ይናገራሉ። የአካባቢው ነዋሪ የሆኑት አርሶ አደር ብሩ ደኔ እንደሚያምኑት በወረዳው እንደዚህ አይነት ጥቃት ሊፈጸም የሚችል ኃይል የለም።
አረ የለም እዚህ አካባቢ ያለው የመከላከያ ሰራዊት ነው እንጂ የአካባቢ ምንም አይነት ነገርም የለም። በዚህ የሚደፈርም እንትን የለም። ችግሩ እንደመሰለ እነዚህ እዚህ ያሉት ራሳችን እኛ እንፈራቸዋለን። እንግዲህ እነሱ አንድ ነገር ብደረግ በሌላ ኃይል የተደረገ ነው እንጂ የአካባቢ ሰራተኛም አይደለም፣ ከአካባቢም ወጣቶችም አይደለም። የአካባቢ ደግሞ እንደዚህ አይነትም ተደርጎም የማይታወቅ ያሉት እነሱ ስለሆኑ አካባቢው ራሱ ችግር መፍጠር አይችልም፣ መፍጠርም አያስብም።
ባዳ በርጋ ወረዳ እንጭኒ ከተማ ነዋሪ የሆነው የተቃዋሚው የኦፌኮ ተወካይ ወጣት ንጉሱ ድሪባ ተመሳሳይ ሀሳብ አንጸባርቋል። ወጣቶች እየተገደሉ በነበረበት የተቃውሞ ወቅት እንኳን እንደዚህ አይነት ድርጊት የፈጸመ የአካባቢው ሰው አልነበረም ይላል።
ህብረተሰቡና ፋብሪካው ብዙ ጊዜ ከሰራተኞቹ ጋር ከህዝብ ብጋጭ በሽማግሌ በኩል እያለቀ ነበረ። በፊትም ነበረ እንደዛ ነው። ከሽማግሌ ጋር ያለውን ችግር አሁን በቅርቡ ግን የነበረ ምንድን ነው? በሹፌሮች በኩል የተነሳ ትንሽ የሆነ የተወሰኑ ሹፌሮች ስለተባረረ ሰራተኞቹና ድርጅቱ መካከል ሰጣ ገባ ነበረ። በዛ የተነሳ ምንድን ነው የተደረገ? አሁን ደግሞ ከዚህ የራሳቸውን አላማ ለማሳካት የሚሄዱ ሰዎች ያችን ምክንያት አድርጎ ልክ ወይ ሹፌሮች ወይ ቄሮ የሚባለው ነው ይህን ነገር ያደረገ ለማለት የቄሮን ስምና የአካባቢውን ህዝብ ስም ለማጥፋት የተደረገ ስራ ነው ይህ ማለት ነው። እኛ የምናምነው እንደዛ ብለን ነው። ሁለተኛ ደግሞ ቄሮ እኛ ጋር ያለው ምንድን ነው? ከሽማግሌዎቹም ከአባ ገዳዎቹም ከህዝብ ጋር ሆኖ የምንፈልገው ነገር በአገባቡ በሰላማዊ መንገድ እየጠየቅን ነው ያለ። ስንት አመት 3 አመት ሙሉ ጥያቄ ስናቀርብ ነበረ። አንድም ሰው አልተገደለም እዛ ጋር ማለት ነው። ህዝቡም ከ ሲያማረሩ የነበረ ላይ የተወሰደ እርምጃ የለም። በሰላማዊ መንገድ እየጠየቅ የእኛ ወጣቶች እየሞቱ እንኳን በሰላማዊ መንገድ እየጠየቁ ነበረ። ዛሬ ይሄ ወጣቶች ነው እንደዚህ ያደረገ ሌላ አካል ላይ ጣት ከሚዘረዘር ከኛ ላይ እኛ ትልቁ ነገር ምንድን ነው? ከዳንጎቴ ጋር እንዴት መስራት እንደምንችል ህዝቡም ያውቃል፣ ወጣቶችም ያውቃል።
አጥፊዎችን ለመያዝ እንቅስቃሴ እየተደረገ ነው ብለዋል የኢትዮጵያ መንግስት። ምንድን ነው የምትጠብቁት ከዚህ ምርመራ እና ማጣራት?
እኛ አሁን በዚህ በምርመራ ምክንያት ዛሬ አሁን ማለት ነው እንጭኔም ሆኖ ሙገር ያለው ምንድን ነው ጠቅላላ ከተማ ይዞ ያለ ወታደር የታጠቀ ልዩ ፖሊስ አለ፣ ፌደራል ፖሊስ አለ።
ዛሬ ነው የገቡት
ከትላንትና ጀምሮ እየገቡ ነበር። የመከላከያ ሰራዊትም አለ። እየሰሩ ያሉ ሰዎች ላይ ነው ምርመራ መጀመሪያ ያለበት ብዬ ነው የሚያምነው። ላይ ህዝቡ ከዳንጎቴ ጋር ከዚህ በፊትም ተጣልቷል፣ ታርቋል። እንዴት እንደታረቀ ህዝብ እንደውም ስም ተቀይሮለት ገለታ እስከሚባል ድረስ ማለት ነው። ይሄ እስከሚባል ድረስ አሁንም ህዝቡን ከማሰቃየት እና ህዝቡን ከመደብደብ ይልቅና ኮማንድ ፖስቱ እና ከኮማንድ ፖስቱ ጋር
ስለዚህ አሁን የፌደራል እና ሌላም ታጣቂ ሌሎችም ተጠቃዮች አሉ ነው የሚሉት በአካባቢው
በቃ ፌደራል ልብስ ለበሱም አለ የኦሮሚያ ኮረብት እንደታምኑና መከላከያ ሰራዊትም አለ
ትናንት ከስንት ሰዓት ጀምሮ መግባት ጀመሩ ጥቃቱ ተፈጸመ ከተባለ በኋላ ነው
ትናንት ከ11 ደግሞ 10 ሰዓት ከምናምን ላይ ነው ተፈጸመ ከዛ ከ11 ሰዓት በኋላ ጀምሮ እየገቡ ነበር
የአካባቢው ነዋሪዎች አክለው እንደገለጹት በዳንጎቴ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ጥቃቱ የተፈጸመው ከፋብሪካው ተነስተው ድንጋይ ወደሚመረትበት ጫንጮ አካባቢ ሲያመሩ ነው። ከኢትዮጵያ መንግስት ባለስልጣናት ተጨማሪ መረጃ እንደተገኘ በሌላ ዘገባ መለሳለሁ። የኢትዮጵያ ኢንቨስትመንት ኮሚሽን ማምሻውን ባሰራጨው መግለጫ በዳንጎቴ የኢትዮጵያ ስራ አስኪያጅና በኢትዮጵያውያን ባልደረቦቻቸው ሞት የተሰማውን ሐዘን ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በራቸው መኩሪያ ሐዘናቸውን የገለጹት ለዳንጎቴ ስራ አስኪያጅ ዲፕ ካማራና በአካልና ጸጋይ ለተባሉት ኢትዮጵያውያን ባልደረቦቻቸው ቤተሰቦች ነው። ባልታወቁ ታጣቂዎች የተፈጸመው ጥቃት በኢትዮጵያ ባሉ የውጭ ኢንቨስተሮች ላይ ሊፈጠር የሚችለውን ስሜት የተቀሰቱት ኮሚሽነሩ ይህ ግን በአገሪቱ ያለውን ስዕል የማያሳይና ተነጥሮ የሚታይ ድርጊት መሆኑን አመልክተዋል። የሚመለከታቸው አካላት የድርጊቱን ፈጻሚዎች ለመያዝና ለፍርድ ለማቅረብ እንደዚህ አይነት ተግባራት ወደፊት እንዳይፈጠሩ ለማድረግ አስፈላጊውን እርምጃ እየወሰዱ መሆናቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ27 ደቂቃ መሆኑን ያመለክታል። አሁን የአድማጮች አስተያየት ይቀርባል። ይህም በ2022054492 የውስጥ መስመር 14 የነጻ የስልክ መቀበያ መስመራችን የደረሰን ነው። እነሆ
ጠናት ልጆች የዘወትር አድማጫችሁ ነኝ። በቃ የምወደው ዜና ቢኖር የእናንተ ነው እና ዛሬም ነገም ኢትዮጵያ ለዘላለም ነው። በኢትዮጵያ ውስጥ የሚደረገው ነገር ሁልጊዜ በቃ ልቤ ያመኛል፣ ያሳዝነኛል። ሰው ሰው በመሆኑ እንዲከበር እና እውነተኛ በቃ የጋሪዎች ስርዓት ተቀፍቶ እውነተኛ ሰው የሚከበርበት ዘመን እንዲመጣ ፈልጋለሁ። ዱኒያ ነገር ከመስተሄደ ምናምን ምናምን እባካችሁ እባካችሁ ሰው ሰው በመሆኑ እንዲከበርና ኢትዮጵያ እግዚአብሔር እንዲባርካት ህዝቦቿ እንዲጠበቁ ሞት እንዲቀር እርሃብ እንዲቀር መከባበር እንዲኖር ፍቅር እንዲነግስ ይሄ የኔ ምኞት ነው። በቃ ሰው ሰው በመሆኑ እወዳችኋለሁ። የዘወትር አድማጫችሁ ነው ኑሩልኝ እላለሁ።
አቤት እንደምን ናችሁ? ደህና ናችሁ? ይህች የሚገርመ ነገር መቼ ነው ገለልተኛ የምትሆኑት? ትናንት ለዶክተር ግርማ ነደው ነገር ነው ማለት የኦሮሞ ድርጅት ስትጠይቁት ሀሳባችሁ እንኳን በገለሎችን ተሞክረዋል በእናንተ ደግሞ የሚታይ ይሆናል አለ ሰለሞን ክፍሌ። ምን ማለት ነው? ሰላም ኢትዮጵያ ውስጥ በሰላም መነጋገር አይቻልም? ኢትዮጵያ እኮ ብዙ ብሔር ብሔረሰቦች የምታስተናግድ አገር እና ብዙ ሀሳብ የመሄድ አቅም ያላት አገር ናት። እንኳን ጥቅም ገለልተኛ ሆናችሁ ስለ ሀገራችሁ ተናገሩ። አማርኛ ከተናገራችሁ አይቀር ኢትዮጵያውያን ናችሁ ማለት ነው። ኪዳነ ከበርቲና
እናንተልኝ እንደምን አላችሁ? ቢሮዎች በጣም ነው ማመሰግነው። ምዛናዊ ዘገባ ስለምታቀርቡ ምስጋና የከበረ ነው። የረጅም ጊዜ አድማጫችሁ ነኝ። አስተያየት ልሰጥ የፈለግኩት ግን ዶክተር አብይ አህመድ በጣም የኢትዮጵያ ህዝብም ሆነ በውጭ ያለ ነው መደሰታችንን ለመግለጽ ነው እና ይህ ስራቸው ተጠናክሮ እንዲቀጥም ድጋፍ ያስፈልገዋል እና በጣም ሳላመሰግናቸው አላልፍም። የኢንተርኔት ፕሮግራሙ የፖለቲካ እስረኞች እየተፈቱ ነው። ብዙ የዲሞክራሲ እይታዎች ሁሉ እየታዩ ነው እና በጣም ላመሰግናቸው ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አታሉ አሰፋ ነኝ ከመካከለኛው ምስራቅ።
አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም የነጻውን ስልክ በመጠቀም ባስተላለፍንም ሆነ እንድናስተላልፍ በመትፈልጉት ሐሳብ ያላችሁን ሁሉ እንድታካፍሉን እንጋብዛለን። አሁን ውይይት ከእስክንድር ነጋ ጋር።
ከስድስት ዓመት ተኩል እስር በኋላ በቅርቡ የተለቀቀው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ በሚገኘው ስቱዲያችን ሰፋ ያለ ውይይት አካሂዶ ትላንት የመጀመሪያውን ክፍል አቅርበናል። ትላንት ታዲያ ስለ ጋዜጠኝነት ሙያና ስለ ቤተሰቡ ባለቤቱ ሰርካለም ፋሲል የጥንካሬው ምንጭ መሆኗን እየገለጸ ነበር የመጀመሪያው ክፍል ቃለ ምልልስ የተገጣው። የዛሬው ከዛው ይቀጥላል። ከጽዮን ግርማ ጋር ነው የተወያየው።
ታዲያ በስጀሮ ያለችው ሰርካለች ከኋላ ሆና ድጋፍ የምትሰጠኝ የሞራል ስንቅ የምትሰጠኝ እሷ ነች። እኔ እሷ መተካት አልችልም። ስለ እሷ ተናግሬ ማብቃት አልችልም። አገርም ያውቀዋል። በነገራችን ላይ ልክ እንደገባሁ ሀገር ውስጥ እንደተቀበለችኝ ለኢትዮጵያ ሕዝብ ነው ቃል የገባችው። በአደባባይ በሚዲያ ላይ ማለት ልጃችሁን መልሳለሁ ነው ያለች። ልጃችሁን እኔ ላስቀረው ፈልጋለሁ፣ ልጅ ማሳደግ አለበት አላለች። ልጃችሁን መልሳለሁ አላለች። እኔ ይህንን የሞራል ስንቅ ባልታጠቅ ወደ ትግሉ ለመመለስ በጣም ይፈልገኝ ነበረ። እና እኛ ቤት ውስጥ ጀግና ካለ ሰርካለም ጀግና ነች ያደረገው።
የቤተሰቡን ሁኔታ እዚህ ላይ እንግታውና ደግሞ ወደፊት በሌሎች ውይይቶች እንመጣለን። ለምንድን ነው መጀመሪያ አሜሪካን ሀገር የመጣኸው? ጉዳይ ከአቶ በቀለ ገርባ ጋር በአንድ ውይይት ላይ ተጋብዛችሁ እንደሆነ አቶ በቀለም እዚህ መጥተው በነበረን ቃለ ምልልስ አንስተነዋል። እስቲ ደግሞ አንተ ንገረን፣ የመጀመሪያው የጉብኝታችሁ አላማ ለምንድን ነው? ምንድን ያደረጋችሁት? ምን ያከናወናችሁት?
በሁለት ይከፈላል የመጣንበት አላማ። አንዱ አሜሪካ ውስጥ ካሉና የኢትዮጵያን ጉዳይ ከሚከታተሉ የመንግስትም አካል የሆኑ የሰብአዊ መብት ተቋማት ጋር ለመነጋገር ነው። አንዱ የሚጋብዘን የአትላንቲክ ካውንስል የሚባል አንድ ተቋም አለ። እሱ ጋብዞን ነው አንዱ የመጣ ነው። አንዱ ምክንያት ለሌሎችም ይዘ ጋብዘናል። ግን እሱ ጋብዞን ከአሜሪካ ባለስልጣናት ጋር ከአሜሪካ ፖሊሲ አውጪዎች ጋር ለመገናኘት እድል አግኝተናልና ሀገሪቷ ውስጥ ያለውን ሁኔታ የእኛ ግንዛቤ ምንድን ነው የሚለውን ተነጋግረናል፣ ለማስረዳት ሞክረናል። ሀገሪቱ ውስጥ ዲሞክራሲ እንደሚያስፈልግ፣ ገና የምንፈልገው ዲሞክራሲያዊ ስርዓት እንዳልመጣ አስረድተናል። ይሄ አንዱ ፓርት ነው። ይሄ ሂደቱ አልተጠናቀቀም፣ አሁንም እየቀጠለ ያለ ሂደት ነው። በሚቀጥለው ሳምንትና ወደኛውም ሳምንት ድረስ የሚቀጥል ነው። ሁለተኛው እዚህ ያለውን የዳያስፖራ ማህበረሰብ ለማመስገን ነው። እስር ቤት በነበርንበት ጊዜ እንድንፈታ ድምፅ አሰምቶልናል፣ ጮሆልናል፣ ሰርቶልናል። ስለዚህ ለዛ ምስጋና ለማቅረብ ነው። ግን በተለይ እስረኞች እንዲፈቱ ብቻ አይደለም፣ የዳያስፖራው ሚና በኢትዮጵያ ፖለቲካ ውስጥ በዛ የሚወሰን አይደለም። ከዛም አልፎ ላለፉት 27 ዓመታት እንደው ከዛም አልፎ ላለፉት 40 ዓመታት በኢትዮጵያ ዲሞክራሲያዊ ስርዓት ሲመጣ ሲወድቅና ሲነሳ የኖረ የህብረተሰባችን አካል ነው። ለዛ ምስጋና ይገባዋል። የዲሞክራሲ ድምፅ ነው ዳያስፖራው። የታሰሩት ድምፅ ነው። የተጨቆኑት ድምፅ ነው። ቤተ መንግስት ውስጥ ካሉት ጋር የወገነ ኃይል አይደለም፣ የወገነ የማህበረሰባችን አካል አይደለም። እና ታርጋ ሲወጣለት ነው የምናየው። ብዙ ጊዜ አክራሪ ነው፣ ሀገሪቱ ውስጥ ያለውን ተጨባጭ ሁኔታ በአግባቡ አያውቅም የሚሉ የተለያየ ኔጋቲቭ ነገሮች ነው ስለ ዳያስፖራው ሲነገር የምንሰማው። እውነታው ግን ከዛ ገዝፎ ያለው እውነታ ግን ዳያስፖራው ለዲሞክራሲ ትልቅ ኃይል ለሀገራችን ዲሞክራሲያዊ ስርዓት እንዲኖር ትልቅ አስተዋጽኦ ሲያበረክት ይኖረ ነው። አሁንም እያበረከተ ነው። ከዚህ በኋላም ባለው ሂደት ትልቅ አስተዋጽኦ ለማበረከት የሚችል ነው። ዲሞክራሲያዊ ስርዓት በሀገራችን ለመገንባት የዳያስፖራው ሚና ያስፈልገናል። የተማረ ኃይል ቅንነትም አለ። ለሀገራችን ቅንነት አለ። ጥሩ ነገር ማየት ፈልጋል። እዚህ በምዕራቡ ዓለም ያየውን ነገር፣ በሌሎች ሀገራት ውስጥ ያየውን ነገር በሀገራችን ውስጥ መተግበር የሚፈልግ ነው። እውቀት አለ እና ይህንን መልእክት ልናስተላልፍለት እንፈልጋለን። እና አንድም የመጣ ነው ከዳያስፖራው ጋር ካለው ኮሚኒቲ ጋር ምስጋና ለማቅረብና ሀገሪቱ ውስጥ ያለውን ደግሞ ተጨባጭ ሁኔታ ለማስረዳት ነው።
እሱን እያከናወናችሁ ነው ያላችሁት?
አሁን ገና ወደ ዳያስፖራው ኮሚኒቲ አልገባንም። አሁን ከአሜሪካኖች ጋር ነው ፕሮግራማችን የተጣበቀው። ከእነሱ ጋር ለመገናኘት እየሞከርና ለማስረዳት እየሞከርን ነው።
እስቲ ወደ እስር ቤት እንመለስ። ወደ አንተ ወደ ነበርክበት ስድስት ዓመት ተኩል ነው በእስር ቤት ያሳለፍከው። በዛ በስድስት ዓመት ተኩል ውስጥ በጣም ነው እስር ቤት ሆኖ ጥሩ ጊዜ እንደሌለው ይታወቃል፣ ይገመታል። ግን በጣም መጥፎ ጊዜዎች ነበሩ ለኔ የምትላቸው? ተስፋ የቆረጥክባቸው ወይም እንደዚህ ከተፈረደ 18 ዓመት ነው የተፈረደብህና ከተፈረደው የ18 ዓመት ጊዜ ውስጥ እንዴት ሆሎ ፈታለው ብለህ ያልጠበቅክበት ወይም ተስፋ የቆረጥክባቸው ጊዜዎች እስቲ የትኞቹ ናቸው?
ተስፋ ቆርጠህ ነበር ወይ ካልሽው ልጀምር። እኔ ተስፋ ቆርጬ አላውቅም፣ ግን በራሴ ጥንካሬ አይደለም። ሁለት ምክንያት አለኝ ተስፋ የቆረጥኩበት። በጣም በጨለመበት ሰዓት ማለት ነው፣ ረጅም ጊዜ እስር ቤት እንደማሳለፍ በጣም በደመደብኩበት ሰዓት እንኳን ማለት ነው። አንደኛና ዋነኛ መጽሐፍ ቅዱስ ነው። ምንም ነገር ያጋጥምሽ ሄደሽ መልስ እንታገኝበት መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ነበር። እኔ ወደ መጽሐፍ ቅዱስ ቆጣለሁ ጧትም ማለት በሰርቪ ተነበኩበት 6 አመታት ተኩል በሙሉ ከመጽሐፍ ቅዱስ ተላቀቀ እና ያ ትልቅ ድጋፍ ነበር። ይሄ አንዱ ነው። ይሄ መንፈሳዊ አስፔክት ነው። ሁለተኛው ደግሞ ፖለቲካው። በፖለቲካው ረገድ እኔ ቆምኩለት አላማ የዲሞክራሲ አላማ መጨረሻ ላይ አሸናፊ እንደሚሆን አንድም ሰከንድ ተጠራጥሬ አላውቅም። በትክክለኛው መንገድ ላይ እንዳለሁ ጥርጣሬ ኖሮኝ አያውቅም። እርግጥ ታስሬያለሁ። የምንፈልገው ነገር ገና አላገኘንም። ምን ዞሮ ዞሮ ነገሮች በቀጥታ ሄዱ በተዘዋዋሪ ሄዱ። ፈጥነውም ደረሱ አርፍደውም ደረሱ። መጨረሻ ላይ እኛ የምንለው ነገር ኢትዮጵያ ውስጥ የሚሆን እኛ የምንልበት ቦታ ላይ ነው። ኢትዮጵያ የምታርፈው ሄዳ የምታርፈው እዛ ቦታ ላይ ነው። ያ በውስጥ የሚፈጥረው ጥንካሬ አለ። በታሪክ ውስጥ ትክክለኛ ወገን ሆኖ መገኘት የታሪክ መቋጫ ነው። ዲሞክራሲያዊ ስርዓት ነገራችን ላይ ታሪክ ሄዶ የሚቋጫ የሚያርፈው ዲሞክራሲያዊ ስርዓት ላይ ነው። ስለዚያ ነው የታስተር። ስለዚህ ያ ሁሉ ጊዜ ልሰቀይ የውስጥ ጥንካሬ አለና በየትኛውም ወቅት ላይ ተስፋ ቆርጬ አላውቅም። እስር ቤት ውስጥ የነበረው ሁኔታ ምን ይመስላል? እንግዲህ በሁለት ከፍለዋለሁ። ከስድስት ዓመት ተኩል የመጀመሪያውን ሁለት ዓመት ከእስረኞች ጋር ነበረ፣ ከአጠቃላይ እስረኞች ጋር ነበረ ያሳለፍኩት። ቀሪውን አራት ዓመት ተኩል ግን በእስር ቤት ውስጥ እስር ቤት አለ። በእስር ቤት ውስጥ ያው ለአስቸጋሪ እስረኞች የሚባል እስር ቤት አለ እና እዛ ውስጥ ነው ያሳለፍኩት። የጥቂት እስረኞች ተመርጠው ለብቻቸው የሚታሰሩበት ቦታ ነው እና በዚህ ሁኔታ ውስጥ በነበርኩበት ጊዜ እዛ ግቢ ውስጥ ዋይት ሀውስ የሚባል ቦታ አለ። ሶስት አራት እስረኛ ጋር ነው የምትታሰሪ፣ ለብቻች ተገለሽ ማለት ነው። ከሌሎች እስረኞች ጋር አትገናኝም እና እዛ በነበርንበት ቦታ ላይ ግቢ የለውም። አንዱ ትልቁ ችግር እሱ ነበር። አሁን እኔ የነበርኩበት መጨረሻ ላይ የነበርኩበት ቦታ ላይ በር ከፍተን ከክፍላችን ስንወጣ ወደ ጎን 3 ሜትር፣ ከ3 ሜትር በኋላ አጥሩ አለ። ወደ ላይ ደግሞ 9 ሜትር ነው። 3 በ9 ነው፣ 27 ካሬ ነች ግቢዋ። እና ከግቢዋ ይልቅ ውስጥ ያለንበት ክፍል ይሰፋ ነበር። አራት አመት ተኩል በዛ ሁኔታ ውስጥ ነው እኔ ያሳለፍኩትና ሌሎች 3-4 ሰዎች እንደዚሁ ሆነን ያሳለፍነው ማለት ነው።
ስለዚህ ብቻችሁን ወይም የተከለለ ቦታ ላይ እስር ቤት ስላሳለፍክ ስለሌሎች እስር ቤት እስረኞች የማወቅ እድልህም በጣም የጠበበ ይሆናል ማለት ነው።
ከሌሎች እስረኞች ጋር አትገናኝም። ከቤተሰቦችሽ ጋር ያለው ግንኙነት እኔ ሁለት ሰው ብቻ ነበር ስጠይቀኝ የነበረው፣ አንድ የባለቤቴ እናትና ሌላ አንድ ሰው። ከጓደኞችሽ ማንም ሊጠይቅሽ አይችልም። ያው ያለሽ ሁሉ ነገር የተገደበበት እስር ቤት ማለት ነው። እዛ በነበርኩበት ጊዜ ነው በነገራችን ላይ መጽሐፍ ቅዱስ የተከለከልኩት። እኔ እጄ ላይ የነበረው አዲስ ኪዳን በእንግሊዝኛ ያለ መጽሐፍ ቅዱስ ማለት ነው። ብሉ ኪዳን እንፈልጌ ነበር። ብሉ ኪዳን እና አዲስ ኪዳን ያለበት መጽሐፍ ቅዱስ ከሶስት ዓመት በላይ ተከልክዬ ቆይቻለሁ። ያው መጽሐፌን በሙሉ ተወስዷል፣ ወረቀት ተከልክሏል እንዳይጻፍ። ይሄ ነው መጀመሪያውን ወደዛ ያስገባኝ። አትጻፍ የሚለው አትጻፍ ጽፋል የሚል ክርክር ነው። ውጭ የነበረው ክርክር እስር ቤት ውስጥም ገብቶ ማለት ነው። ከዛ በኋላ ወረቀት ተከለከለ፣ እስክሪብቶ ተከለከለ፣ መጽሐፎችን ሁሉ ተቀማ፣ መጽሐፍ እንዳይገባ ተደረገና መጽሐፍ እንዳይገባ ሲደረግም አብሮ መጽሐፍ ቅዱስ እንዳይገባ ተደረገና 3 ዓመት ተከራከረበት። መልስ ሳላገኝ ነው የወጣሁት። መጽሐፍ ቅዱስ እንዳይመለከት እሱ ነው በነገራችን ላይ ከስድስቱ ዓመት ተኩል እስር በሐሰት ከመከሰሴ በላይ የሚያሳዝነኝ መጽሐፍ ቅዱስ መከልከሌ ነው። እሱ መከልከል አልነበረበትም። ደግሜ ደጋግሜ ደግሞ ነግሬያቸዋለሁ። ፖለቲካው ሌላ ጉዳይ ነው፣ እንተው ፖለቲካውን። በሃይማኖት ግን መለያየት የለብን። ምንልበበት ሃይማኖትን እዚህ ውስጥ የምናስገባበት ነገር የለም። እኔ መጽሐፍ ቅዱስ ልከልከል አይገባም። ምንም ነገር ላድርግ፣ ምንም ላስቸግር፣ ምንም ልፈጽም፣ መጽሐፍ ቅዱስ ስጠይቅ ግን መጽሐፍ ቅዱስ መከልከል የለበትም ብዬ ለምኛለሁ። ዓለም አቀፉ ማህበረሰብም አብሮ ለምነዋል። ሰብአዊ መብት ተሟጋቾችም አብሮ ለምነዋል። እኔ ብቻ አይደለም ያልተሰማሁት፣ ሌላም ከውጭም ያለው ኃይል አብሮ ለምኖ መጽሐፍ ቅዱስ እንኳን አልተፈቀደልኝም። በዚህ ውሳኔያቸው እስከ መጨረሻው አዝናለሁ፣ ግን ይቅር እላለሁ። ይሄ ማለት ቂም ቋጥሬያለሁ ማለት አይደለም። ግን ምንድን ነው አንተ ጋር የቀረው ከእስር ዘመንህ ብትይኝ የመጽሐፍ ቅዱስ ጉዳይ ነው። ግን ለቂም አይደለም፣ ለበቀል አይደለም።
ከሱ በፊት 7 ጊዜ ታስረሃል።
እንደውም እቺ መጨረሻዋን 12 ጋር ስትጨምሪ እኮ 9 ትሆናለች።
9 ከዛ ፊት 8 ነው። በዚህ በአስቸኳይ ጊዜ አዋጁ
አስቸኳይ ጊዜ ደግሞ አይችልም፣ 12 ተጨምራለች።
12 ቀን ተጨምሯል። አዎ፣
ሌላ 10ኛ እንዳይኖር ነው የሚሰጋው።
በኋላ ስንሄድ መጀመሪያ ጋዜጣ ስትጀምር ኢትዮጵክስ ነበር የጀመርከውና እንዴት ነው ወደ ፖለቲካ ጋዜጣ ሄድከው? ከአሜሪካን ሀገር ወደ ኢትዮጵያ ሄደህ እሱን ጀመርክ። ወደ ፖለቲካ ጋዜጣ እንዴት ሄድክ?
እኔ ሌላ ከፖለቲካ ጋዜጣ ውጭ ሰርቻለሁ። ግን ኢትዮጵክስ የመጀመሪያ ጋዜጣ የፖለቲካ ጋዜጣ ነች። የመጀመሪያ ፖለቲካ ጋዜጣ ማለት ማለትም እኔ ከዚህ ስመለስ መጽሔቶች ነበሩ። መጽሔቶቹ ግን ፈራ ተባይሉ ነበሩ። የስ ስለ አንድነት ይጽፋሉ፣ አንድነት በጣም አስፈላጊ ነገር ነው፣ ዲሞክራሲ አስፈላጊ ነገር ነው ብሎ ይጽፉ ነበር። ግን መንግስትን የሚተች አንድም መጽሔት አልነበረም። ጋዜጦችም ነበሩ አንድ ሁለት፣ እነሱም በተመሳሳይ መንገድ። እኔ ደግሞ እዚህ የምዕራቡ ዓለም ኤክስፖዠር ነበር። እንደገና ደግሞ ለውጥ መጥቷል። በኢትዮጵያ ብቻ አይደለም ለውጥ የተከሰተው፣ በዓለም ደረጃ ነው ኮሙኒዝም የፈረሰው። ኢትዮጵያ ውስጥ የመጣው ለውጥ የዛ አካል ሆኖ ነው። ስለዚህ ኢትዮጵያ ብቻ ሳይሆን ዓለም ተለውጣለች። ስለዚህ ለምንድን ነው ኢትዮጵያ ውስጥ መንግስትን መተቸት የማይችል ጋዜጣ የማይኖረው የሚል ጥያቄ ለራሴ ነው የጠየቁት። እና በለው እስቲ ይሄንን እስቲ ልሞክረው ብዬ ኢትዮጵያስ የመጀመሪያ ጋዜጣ ሆነች መንግስትን ተችታ ተቃውማለሁ ለመውጣት። ስለዚህ በሁለተኛው እትም ነው መሰለኝ ወዲያው እንግዲህ ያደግ ዲሞክራሲ አለ ብሎ የሚመጻደቅበት ሰዓት ነበር። ምን እንዳፈለጋችሁ ስሩ የሚልበት ሰዓት ነበርና በተግባር ስንፈት ነው። በኢትዮጵያስ ግን በሁለተኛው እትም መስለኛል እስር ቤት ገባል። ተደበደብን እስር ቤት ገብተን እኔ ጥፊ ቀመስኩ አረሳትም። የመጀመሪያው ጥፊን አረሳት። በድብደባም የታጀበ እስር ላይ ገባል ማለት ነው።
ጽዮን ግርማ ከእስክንድር ነጋ ጋር ያደረገችው ቆይታ የመጨረሻ ክፍል ቅዳሜ ምሽት ይቀርባል። በተጨማሪ ውይይቱን በቪዲዮ መከታተል ለምትፈልጉ ፌስቡክ አት ቪኦኤ አምሃሪክ እና በዌብሳይታችን ላይ ይቀርባል። ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሌላ ዘገባም አለን። ኢትዮጵያ፣ ሱዳን እና ቃታር ተቃዋሚዎችን በመደገፍ እየዶለቱብኝ ነው ትላለች ኤርትራ። የኢትዮጵያ መንግስት ክሱን ያስተባብላል። ብርሃኔ በርሄ ከአስመራ፣ ሄኖክ ሰማግዜር ከዚህ ከአሜሪካ ድምፅ ያጠናቀሩት ዘገባ አለ። በቅድሚያ ከአስመራው ዘገባ እንነሳለን።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በካርቱም የሥራ ጉብኝት ባደረጉበት ወቅት ሁለቱም አገሮች የኤርትራ ተጣቂ ተቃዋሚ ያሏቸውን ቡድኖች በሚገባ ስራቸውን እንዲሰሩና በየድንበሮቻቸው አካባቢ በነጻነት እንዲንቀሳቀሱና የሚያስፈልጋቸው መሳሪያዎችና ቁሳቁሶች እንዲቀርቡላቸው መስማማታቸውን በኤርትራ የዜና ሚኒስቴር ጽፈት ቤት የወጣው መግለጫ ገልጧል። በኤርትራ የዜና ሚኒስቴር የወጣው መግለጫ ሲቀጥል ዘመቻው የተሳካ እንዲሆን በኢትዮጵያ በኩል በካርቱም በሚገኘው ኤምባሲ ኳታር የሚደገፍ የጂሃድ የንቅናቄ መሪ ቡርሃን የተባለ ግለሰብ፣ በሱዳን በኩል ደግሞ ጄኔራል ሐምድ አልሙስጠፋ የተባለ ግለሰብ የዘመቻው አስተባባሪ እንዲሆኑ መሾማቸውን ግንቦት 14 2018 በኤርትራ የዜና ሚኒስቴር የወጣው መግለጫ ገልጿል። ይህን አስመልክተው የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ንታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት 22 2018 የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ንታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት 22 2018 የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። መግለጫው አጭር ቢመስልም የኢትዮጵያና የሱዳን መንግስት በኤርትራ ላይ ስላቀዱት ሴራና ዘመቻ ዓላማ፣ የዘመቻው ተዋናዮችና ተግባሪዎችንና ደጋፊዎችን በዝርዝር የሚጠቅስ በመሆኑ ከዚህ በላይ ተጨማሪ ማብራሪያ የሚያስፈልገው እንዳልሆነ የኤርትራ የኒውስ ሩም ዳይሬክተሩ አቶ ጳውሎስ ንታባይ ተናግረዋል።
ውዲት ዘብርህ ይሁን ፕሬዝዳንታ አዲሽን ነገር
የመግለጫው ዓላማ በሁለቱም ጎረቤት አገሮች በኤርትራ ላይ የሚያደርጉት ሽረባ ለህብረተሰቡ ለማሳወቅ ሐቅ ይህ ታሪክ የሚያስገርምና አዲስም አይደለም፣ ብዙ የሚያሳስብ ጉዳይም አይደለም። ሆኖም ግን በአሁን ጊዜ ብዙ አደናጋሪና አሳሳች የዜና ዘመቻ እየተደረገ ባለበት ወቅት ሐቁን ሁሉም እንዲያውቀው ለማድረግ የወጣ መግለጫ ነው። ከዚህ በፊት በ 22 መጋቢት 2018 የኤርትራ የዜና ሚኒስቴር የግብጽ ወታደሮች ሳዋ በተባለ የኤርትራ መሬት መስፈራቸውንና የኳታር መንግስት በኤሚሬት ድጋፍ ከኤርትራ ሊመጣ የሚችለውን ጥቃት ለመከላከል በሚል ምክንያት በጥር ወር ለሱዳን የጸጥታ ኃይሎች 3 የተዋጊ አውሮፕላኖችን ከነፓይሎቶቻቸው እንደሰጠች፣ በያዝነው ዓመት የካቲት ወር ይህን ምስጢራዊ ዓላማ ለማሳካት በኢትዮጵያና በሱዳን የተቋቋመው ወታደራዊ ኃይል በከሰላ ሱዳን ልዩና ምስጢራዊ ጽህፈት ቤት መክፈቱን የሚገልጽ መግለጫ የኤርትራ የዜና ሚኒስቴር አውጥቶ እንደነበር የሚታወቅ ነው። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
ብርሃኔን እናመሰግናለን። ቀጥሎ እንዳልነው ሄኖክ ሰማግዜር ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ ዓለም ጋር ያደረገው አጭር ውይይት ነው።
እንደዚህ አይነት ክስ በኤርትራ በኩል ሲቀርብ አዲስ አይደለም፣ እንግዳ አይደለም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሱዳን ሄዱ። ሁለታችን መካከል በርካታ የልማት አጀንዳዎች ስላሉን ነው። ከዚህ ውጭ የተጠቀሰውን ተግባር ለማከናወን የሚባክን ጊዜም ሀብትም አይኖርም።
ኤርትራን በተመለከተ ውይይት ተደርጓል? የአካባቢውን ሰላምና ጸጥታ በተመለከተ ከሱዳኑ ፕሬዚዳንት ኦማር አልበሽር ጋር?
በኢትዮጵያና ሱዳን መካከል በዘርፈ ብዙ ጉዳዮች ላይ ውይይት ተካሂዷል። ከዛ ውጭ የተጠቀሰውን ጉዳይ በተመለከተ ውይይት ለማድረግ አስፈላጊ አልነበረም።
የኤርትራ የውጭ ጉዳይ መስሪያ ቤት ማስታወቂያ በተለይ በሁለቱ መንግስታቶች መካከል በኤርትራ መንግስት ላይ ተቃዋሚዎቹም በማስታጠቅ እንደዚሁም እርዳታ በመስጠት የሚሉ ቃላቶችን የያዘ ነውና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ንግግራቸው ከኤርትራ መንግስት ጋር ሰላምና በመተሳሰብ ላይ የተመሰረተ ግንኙነት ለመመስረት እንደሚሰሩ ተናግረው ነበር። እንደዚህ አይነት መግለጫዎች ሲወጡ በጠቅላይ ሚኒስትሩ ጥረት ወይ ሐሳብ ዙሪያ ምን አንድምታ ይኖረዋል?
እንግዲህ አስተያየቱ ቀደም ሲል ለመግለጽ እንደሞከርኩት ትኩረት ከመሻት በመነጨ የተሰጠ አስተያየት ነው። አሁንም የባህሪ ለውጥ እንዳላሳዩ ከመግለጽ በስተቀር ምንም የተለየ ነገር የለም።
በጣም ነው የማመሰግነው አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ።
እግዚአብሔር ይስጥልኝ ሄኖክ።
ባህልና ማህበረሰብ
ስለ ቀለማት ይልቁንም ስለ ሰው ልጆች የቆዳ ቀለም የተጻፈ በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃ መጽሐፍ ነው። Color of the Skin ነው የመጽሐፉ ርዕስ። ደራሲው አቶ ምትኩ አሸብር ናቸው። አሉላ ከበደ ባለፈው ሳምንት በመጀመሪያው ክፍል ውይይታቸው እልባት ካደረገበት ጥያቄ ይነሳል።
የነጻነት ትግሉን የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፉ የሚያጣቀሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ፣ የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፉ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለማት ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጽሐፎ ይፈነጥቃሉ። እስኪ ስለ መጽሐፎ ዓላማ ገፋ አድርገን እንመልከት። የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉ ይህን መጽሐፍ?
እኔ ይህን መጽሐፍ የጻፍኩት አንዱ በዚህ በህብረተሰብ ውህደት ሰፋ ያለ ተሞክሮ ኖሮኛል። በተለይ ከስልሳ ያህል በላይ አገሮች የሚመጡ ስደተኞች ስራ በማስያዝም በማስፈርም በመሳሰለው ላይ የሚገጥማቸው ችግር፣ እነዛ ችግሮች ደግሞ እንዴት እንደሚፈቱ መፍትሄዎች በማንሳት በመሰንዘር የተጠቀምንባቸው ዘዴዎች አሉ። አሁን ይሄ እንዲህ እንዳለ ለምንድን ነው እዚህ ሀገር 300 ዓመት ቆይተው ግን ከፖሊስ ጋር በቀላሉ እንደዚህ እስከ ሞት በሚያደርስ መልኩ ግጭት ማለት ነው ወይም ደግሞ የሰው መብት በሚነካ መልኩ ለምንድን ነው እንደዚህ የከረረ ቅራኔ የሚኖረው? እና ይሄ ስደተኞች በማቋቋም ላይ ያበለጸግነው ተሞክሮ እዚህ አገር ባለው በቀለም ልዩነት ያተኮረ ችግር ያንንም ሊፈታ የሚችልበት ሁኔታ አለ በሚል ተስፋና በተለይ እዚህ አገር የሚኖሩ ጥቁሮችም ነጮችም አይነሳም ብዙ ጊዜ። ለምሳሌ አንድ ቦታ እንደምን አደርክ እንደምን ዋልክ ስለ አየሩ ጠባይ ታወራለህ። ተኝተህ አድረህ እንደሆነ በሰላም አድረህ እንደሆነ ታወራለህ። ጥቁርና ነጭ በሚል ላይ ግን
ይሸሻል።
እና ያ እንዳይሸሽ በቀላሉ እንደ አየሩ ጠባይ እንኳን ባይሆን አትሊስት ከዛ ከፍ ባለ መልኩ ውይይት ማንሳትና መፍትሄ መሻት የሚቻልበት ሁኔታ በርካታ ነው በሚል ተስፋ ተነስቼ ነው።
ብዙዎቻችን አስተያየት ጥያቄ ውስጥ የሚያስቀምጠው ይበልጡን የዘር ልዩነት የገለጿቸው ከተለያዩ አካባቢዎች ፈልሶ የመጡ ሰዎችና የአገሬውን ሕዝብ ልዩነቶች ስንመለከት የዘር ልዩነት አድርገን እናያለን። የጥቁርና ነጩንም የዘር እንላለን። እርሶ ግን ጥናቱ ራሱ ይበልጡን ቴክኒካዊ ነው ይሉናል። የመስክና የላብራቶር ጥናቶችን አያልፍም፣ ተፈትጎ ሊወጣም ይችላል። ምናልባትም እነኚህን ለመፍትሄ የሚወስዱ መንገዶች ማሳየት አይችልም ይላሉ። የቀለም ጉዳይ ግን ከለት ተለት ህይወታችን ጋር የተሳሰረ ነው። እናም መጠናትም በተጨባጭ መታወቅም ይችላል መፍትሄም አለ ይላሉ። ለኔ ብጤው ግን ከርቀት ለሚመለከተው ችግሩ ሁሉ ዘር ላይ ያለ ሊመስልን ይችላልና በዘር ልዩነት የዘር መድሎ ያን ነው ዘመናት የተጻፉ መጻሕፍት የሚተርኩትና እስኪ ይሄንን ለአድማጮች ፈታ ያድርጉልን። ለምን የዘር ልዩነት አስፈላጊው ጉዳይ አልሆነም?
የዘር ልዩነት እንግዲህ ምናልባትም 100 ዓመት በፊት ትኩረት አግኝቶ በጣም በሰፊው ታይቶ ነበር። ሰዎች በተፈጥሯቸው ልዩ አንዱ ከሌላው በተሻለ በሚል ግን ያደረ ሲታይ መጀመሪያ ወደ ኋላ በመንሄድበት ጊዜ ስልጣኔዎች በአፍሪካም ምሳሌ በኢትዮጵያ፣ በግብጽ፣ ቲምባክቱ፣ ማሊ፣ ላቲን አሜሪካ፣ ኤዥያ እንደ ቻይና ለምሳሌ ስልጣኔዎች ነበሩ። በአውሮፓም በተለያዩ ሀገሮች ስልጣኔዎች ነበሩ በፊት። ከቅርብ ጊዜ ወደ 500 ዓመት አካባቢ የኢንዱስትሪ መስፋፋት
ኢንዱስትሪ አብዮት እየገፋ
በሚመጣበት ጊዜ እንዳውም አውሮፓውያን ምን ይላሉ? ይሄን የኢንዱስትሪያል ግፊት ምን ይመስላቸዋል? ከግሪክና ከጣሊያን ስልጣኔ ጋር የተያያዘ በመሆኑ ነው። እኛ ቀጥለናል፣ መጀመሪያ ከነበረን ስልጣኔ ቀጥለናል፣ ሌሎቹ ግን ነበሩበት ቀርተዋል ወደሚል ሙግቱ ያመላክታሉ። ግን በእውነቱ ምንድን ነው የሆነው? ይሄ የዘር ልዩነት እንደ ቋንቋ ልዩነት ሆኖ ሲመረመር ውስጡ ሲታይ በተለይ ዲኤንኤ ባልኩን ሲታይ በአፍሪካና በአውሮፓ ያሉ ህዝቦች፣ በአሜሪካ ያሉ ህዝቦች፣ በኤዥያ ያሉ ህዝቦች ዲኤንኤያቸው ሲጠና ልዩነት ካለም በጣም 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 ትንሽ ስለሆነ ለሚነሳው ልዩነትና ለሚደረገው ልዩ አያያዝና ልዩ አቀባበል የሚደርስ መጠን እንደሌለው ነው የተረጋገጠው። ያ ሆኖ ሳለ ግን የጥቁርና የነጭ ሁኔታ ግን ይከተለናል። እኔ ጠይም ነኝ፣ አንተ ቀላታ ለ ለምሳሌ እና ይሄ በአለም ላይ ያለ ነው። እነዛ 7.2 ቢሊዮን አልካቸው ሰዎች እያንዳንዱ የራሱ ቀለም አለ። ስለዚህ በአለም ላይ የተዘረጋ ያለ ነገር ነው። በተለይ ደግሞ ዋጋ ሰጥተው በዛ መልክ ፖለቲካህን፣ በዛ መልክ ኢኮኖሚህን፣ በዛ መልክ ህብረተሰባዊ ግንኙነትህን የምታደራጅ ከሆነ የባሰ ቦታ ይኖረዋል። ስለሆነም ነው ይሄ ግን በእውነቱ ሁሉም ስለሆነ እንዳልኩትም እያንዳንዱ የራሱ ቀለም ስላለው ኢቭን ቲዩ መንታዎች እንኳን እነዚህ ምንድነው አይደንቲቲ ዊንስ የሚባሉት እንኳን ሁለቱ አንድ ሊመስሉ ይችላሉ፣ ግን በጣም አጥብቆ በሚመለከት ሚዛን ቢታዩ ሁለቱም ልዩነት አላቸው። ስለዚህ አንዱ ይሄ ሐሳብ አፍራሽ ነው የሚቀረው ምንድነው? ምንድነው የምትለው አንተ ጥቁርና ነጭ ለይተህ ሁለት ጎራ የምታደርገው? እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው እንዲህ አይነት ወገን ጥቁር ነው ማለት የማይቻልበት ሁኔታ ያለ እንዴት ተደርጎ ሲጀመራል የሚል ምንቱ ራሱ የቻለ ሙግት ያነሳል፣
መከራከያ
ያነሳልና በዛም መልኩ ወድጀዋል። ለምክንያቱም ምንድነው የሚያደርገው? አንድም ቀለም ጥቁርና ነጭ ቀለም አይደለም የሚለውም ነገር አስተማሪያን ሲጨ መጻፍ ውስጥ ያነሳውት ነገር የፀሐዩ ነጸብራቅ ሲጎብጥ ሲሰባበር እነዚህ ቀስተ ደመና የሚያመልክታቸው 7 ቀለማት ብቻ ማሳየታቸው ጥቁርና ነጭ የታለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም የሉም። እና ያም ማለት ነው እስከዚህም ድረስ ነው ማለት ከፈለገ ሰው አእምሮ ከፍቶ መወያየትና መረዳዳት ዝግጁ ከሆነ አለመኖራቸው ጭምር ተምሮ ያልፋል።
ንጉሱ ሙዚቃ ብሎ ነበር ሐሳቡን ቀይሯል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከትላንት በስቲያ ሰኞ ግንቦት 6 ቀን ዩናይትድ ስቴትስ ቴላቪቭ የሚገኘው ኤምባሲዋን በይፋ ወደ እስራኤል ዋና ከተማ ኢየሩሳሌም ማዛወሯን ያስታወሰው የዕለቱ ርዕሰ አንቀጽ ኤምባሲያችንን ወደ ኢየሩሳሌም በማዛወራችን ዩናይትድ ስቴትስ እምነት የሚጣልባትና ከወዳጅ ከሀጋሮቿ ጋም አብራ መቆሟን የምትቀጥል መሆኗን በድጋሚ አሳይተናል። ከሁሉም በላይ ግን ዩናይትድ ስቴትስ ኦፍ አሜሪካ ትክክለኛውን ድርጊት ፈጽማ ትገኛለች፣ እናም ይህንኑ እውን አደረግን ሲሉ የፕሬዚዳንት ትራምፕ ልዩ አማካሪ ጃሬድ ኩሽነር የተናገሩትን ይጠቅሳል። ይህንን እርምጃ በመውሰድ አሉ ኩሽነር፣ ይህንን እርምጃ በመውሰድ ዩናይትድ ስቴትስ በእስራኤልና በአገራቸው መካከል ያለውን ቁርኝት ማጠናከር መርጣለች። ይህም ቁርኝት በጋራ ታሪካችን ላይ የተመሰረተና በጋራ ጥቅምና ፍቃዶቻችን ዘለቄታን የተጎናጸፈ እንዲሁም በጋራ መርሆቻችን አማካኝነት ሕያው መሆን የቻለ ነው ብለዋል። ርዕሰ አንቀጹ አያይዞም ዩናይትድ ስቴትስ ከእስራኤል ጋር ባንድነት ተቆማለች ምክንያቱም ሁለታችንም በነጻነት የምናምን በመሆናችን ሁለታችንም በሰብአዊ መብት በቃ ስለምናምን ሁለታችንም ዲሞክራሲ ከማናቸውም ጥቃት ሊከላከሉት የሚገባ መሆኑን ስለምናምን በአንድነት እንቆማለን ይህን ማድረግ ትክክለኛ መሆኑን ስለምናውቅና ስለምናምንም ዩናይትድ ስቴትስ ከእስራኤል ጋር ባንድነት ተቆማለች ሲሉ ኩሽነር አስረግጠው የተናገሩትን ያትታል ርሳን ከሱ እስራኤል የነጻነትን ገደብ የለሽ እምቃቅም በእያንዳንዷ ቀን ታረጋግጣለች ያሉት የፕሬዝዳንቱ ልዩ አማካሪ አይሁዳውያን የእስልምና አማንያን ክርስቲያኖች እናም የሁሉም አይነት እምነት ተከታዮች እንደየእምነታቸው አምላካቸውን በነጻነት የሚያመልኩበት ብቸኛው ምድር ነው ማለታቸውንም ርዕሰ አንቀጹ አስታውሷል። ዩናይትድ ስቴትስ ዘላቂ ሰላም ይሰፍን ዘንድም በማናቸውም መንገድ የሰላም ስምምነቶችን በቁርጠኝነት መደገፏን ትቀጥላለች። ሁሉም ህዝብ በሰላም ካደጋና ከስጋት የነጻ እንዲሁም ህልሙን እውን ማድረግ የሚያስችል ህይወት መኖር ይችል ዘንድ ሁለቱም ወገኖች በየፊናቸው ከሚሰጡት ወይም ከሚያዋጡት ይልቅ የሚያተርፉበት ሁኔታ እውን ሊሆን ይችላል ብለን እናምናለን ያሉትንም ተክሷል። ኢየሩሳሌምን አስመልክቶ ያለውን ጥንቃቄ የሚሻ ሁኔታም ዩናይትድ ስቴትስ ትገነዘባለችና ሁሉም ወገኖች የከተማይቱን ቅዱስ ስፍራዎች እንደቀድሞ ሁሉ ማስጠበቃቸውን እንዲቀጥሉም ታሳስባለች ብለዋል። ሳንቀሱ ጨምሮ እንዳመለከተውም እስራኤል 70ኛ ዓመቷን ስታስቆጥር ዘላቂ ሰላም ፍለጋ የተያዘው ጥረት አዲስ ምዕራፍ ይገለጣል ብለዋል አማካሪው። በጪው ጊዜ ካለፈው የተለየ እንደሚሆን የምናምን ከሆነ አሉ ኩሽነር ሰላም ሊያዝ ሊጨበጥ ከመችልበት ርቀት ላይ ነው ያለው ብዬ አምናለሁ የሚሉት ሚስተር ኩሽነር ጉዞው ቀላል እንዳልሆነ በፍትናዎችና በከባድ ውሳኔዎችም የተመላ መሆኑ አይቀሬ ነው ይሁንና ታላቅ ልምብልባችን ካሳደረን በቆራጥነት የምንመራም ከሆነ ለሚሊዮኖች ተስፋ አስቆራጭ ነው የሚታየው ሁኔታ በገደብ ወዳልታጠረ ንጻነት የመቀየር እድል እንግናጽፋለን ሲሉ የተናገሩትን ጠቅሶ የለቱርስ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። እንደሰማችሁት ፕሮግራም ነው የምንሰናበተው ቀጥል ሶሎም ከተለ በዚህ ሙዚቃ እንሰናበታለን። እኔ አዲሱ አበበና ሰለሞን ክፍሌ የሚያስተናግዳችሁ የትግርኛ ፕሮግራም ይቀጥላል። እኛ ባለ
ገና ብዙ ጊዜ ይቀርልሻለሁ ገና ብዙ ጊዜ ልታገስሻል እንብታቀየሚ መስደፍተሪ ይቀርልሻለሁ አንቺ ከመጥቀሪ
Thank you.